ይህ የኢትዮጵያን በዚህ ሳምንት ወይም ኢትዮጵያን ዚስ ዊክ ሳምንታዊ የሬዲዮ መርሃ ግብር ነው። በዚህ መርሃ ግብር አዝናኝ ጽሑፎች፣ ትምህርታዊ ፕሮግራሞችና ቃለ ምልልሶች ይቀርባሉ።
መርሃ ግብራችንን ለመከታተል እድል ያላገኛችሁ አድማጮች በድረገጻችን ማለትም www.ethiopianthisweek.com በመግባት Guest of the Week የሚለውን ብትጫኑ የሳምንቱንም ሆነ ያለፉትን መርሃ ግብሮች ማግኘት ትችላላችሁ።
በፕሮግራማችን ላይ ያላችሁን አስተያየት ወይም ድጋፍ እንድታደርጉ ከፈለጋችሁ
በድረገጻችን ማለትም www.ethiopianthisweek.com በመግባት contact us በሚለው መልእክት ብትልኩልን ይደርሰናል። ስላስተያየታችሁም እናመሰግናለን። አመታት አለፉ ከወጣው ካገሬ ነበር ለመመለስ አውቄ ተመሬ አልሳካ ብሎኝ ኑሮና ብልሃቱ ኪሴን ፈጀሁኝ እንዲሁ በከንቱ ዘመን አለፈና ሌላ ዘመን መጣ የአሜሪካ ኑሮ ሁልጊዜ ኮምጣጣ የአየር ጸባዩ ብርድና ሙቀቱ ነጋ ብሎ ሲሉት ወደዚያው መምሸቱ እኔ አገሬ ሳለሁ ቀኑ ረጅም ነው አልቅብን ነበር የምንጫወተው ለሰላምታ እንኳን ጊዜ ለለው ሀገር ካልተገኘ በቀር ሰዓት በተአምር የቤት ክራይ እዳ ወጪው ወያይነቱ የአሜሪካ ኑሮ አረምን አባቱ እንኖረዋለን ተሳካ አልተሳካ ይህንን ይመስላል ኑሮ በአሜሪካ። ኑሮ በአሜሪካ በሚል ርዕስ ከዞትር የፕሮግራማችን ተከታታይ ከራሄል ባሳዝነው በተላከልን ግጥም የዛሬውን ኖቬምበር 8 2014 መርሃ ግብራችንን ጀመርን። ጠናስጥልን እንደምን ሰነበታችሁ ውድ አድማጮቻችን። አድማጫችንን ራሄል ባሳዝነውን ስለላከችልን ግጥም በጣም እናመሰግናለን። ስለ አሜሪካ ኑሮ አንድ ቀን ሰፋ ያለ ፕሮግራም በማዘጋጀት በተለይ አዲስ ለሚመጡ ኢትዮጵያውያን አሜሪካን ምን አይነት መልክ እንዳላት መረጃ ምን ያህል ጠቃሚ እንደሆነ አሜሪካ በአብዛኛው የራስ ጥረትና ትግል ካልታከለበት አስቸጋሪ እንደሆነችና ከዚህም በተጨማሪ መረጃ ማጣት ወይንም ትክክለኛ የሆነ ኢንፎርሜሽን ባለማግኘት ብዙ ወገኖቻችን መገኘት በሌለባቸው ቦታ ስለመገኘታቸው እያነሳን እንግዶች ጋብዘን ሰፋ ያለ ውይይት እናረጋለን። አድማጫችን ራሄል ባሳዝነውን ሌሎች ግጥሞችም ልካልናለች። ለዛሬ ያቀረብነው ኑሮ በአሜሪካ የሚለውን ግጥሟን ነው። በሚቀጥሉት መራግሮቻችን ግጥሞቿን ይዘን እንቀርባለን። በዚሁ አጋጣሚ በፕሮግራማችን እንዲተላለፉ የምትፈልጉት ጽሑፍ፣ አስተያየት ወይንም ግጥም ካለ በድምጽ መስጫ ሳጥናችን ማለትም በ7124329790 እንደገና ቁጥሩን ደግሞ አለው በ7124329790 በመደወል 0ን በመጫን መልእክታችሁንና የምትገኙበትን አድራሻ ተውልን ልናገኛችሁና መልእክቶቻችሁን ደግሞ ለአድማጭ የምናደርስላችሁ መሆናችንን እየገለጸ እግረ መንገዳችንንም መርሃ ግብራችንን እንግዲህ ሳምንቱን በሙሉ ለመስማት በማንኛውም ቦታ በተለይ በሰሜን አሜሪካና በካናዳ የምትኖሩ አድማጮች በቀጥታ በ 7124329790 መደወል ይችላልላችሁ። ምንም አይነት የመግቢያ ቁጥር አያስፈልገውም። ፕሮግራሙን በቀጥታ መስማት ይችላልላችሁ ማለት ነው። ያለፉትን ዝግጅቶቻችን ያለፋችሁን ዝግጅቶቻችንን ቃለ ምልልሶቻችንና በድረገጾቻችን ላይ የሚወጡትን አዳዲስ ዜናዎችን ለማንበብ ከፈለጋችሁ ደግሞ በቀጥታ ድረገጻችን ላይ በመግባት www.ethiopianthisweek.com www.ethiopianthisweek.com አንድ ወርድ ነው። ምንም አይነት ነጥብ ወይም ሌላ ምልክት የለውም። ብትገቡ እና እዛ ላይ guest of the week የሚል አለ። guest of the week ብትጫኑ ያለፉትን ፕሮግራሞቻችንን ማየት እና መስማት ይችላልላችሁ። በኤምፒ3 ፎርማት የተቀዱ ፕሮግራሞቻችን አሉ። ዜናዎችም ከፊት ለፊት ገጽ ታገኛላችሁ ማለት ነው። በየጊዜው ወቅታዊና ሀገራዊ ዜና በኢሜይል እንድንልክላችሁ ከፈለጋችሁ ደግሞ በቀጥታ ethiopianthisweek@gmail.com ethiopianthisweek@gmail.com ብላችሁ ኢሜል ብትልኩልን እና አድራሻችሁን በኢሜል አድራሻችሁን ብትልኩልን በአዳዲስ ዜናዎችን እንልክላችኋለን። ፋይላችን ውስጥ አስቀምጠን አዳዲስ ዜናዎችን እንልክላችኋለን። አድማጮች እንግዲህ ዛሬም የተለያዩ መራግሮችን ይዘን መተናል። በቅድሚያ የምናቀርበው ሃይርሜላ ሳሙኤል ከመትባል በጣም ወጣት ናት። የ16 ዓመት ወጣት ናት። በኢትዮጵያ ቆይታዬ ጊዜ ያደረኩት ውይይት ነው። ይቺ ወጣት በራሷ አነሳሽነት እና በቤተሰቧ ደጋፊነት ድንኳን ውስጥ ላይብራሪ ከፍታ በተለይ ወጣቶች በክረምት ጊዜ ያልሆነ ቦታ ላይ እንዳይውሉ ጥረት ምታደርግና እንዲሁም አንዳንድ ስፖንሰር ወይም ደግሞ ደጋፊዎችን በመጠየቅ መጽሐፍቶችን በማሰባሰብ ሚኒ ላይብራሪ ከፍታ የምትሰራ ወጣት ናት። በጣም አስደናቂ የሆነ ታሪክ ነው ያላት። ከሷ ጋራ ያደረግነውን የመጀመሪያ ውይይት ይዘን እንቀርባለን። በሁለተኛው መርሃ ግብራችን ደግሞ ከዘወትር የፕሮግራማችን ተባባሪ ከዶክተር በላይ ሀብተዩስ ጋራ ስለ ሰሞኑ የአሜሪካ ምርጫና በተመለከተ የዲሞክራቶችና ሪፐብሊካን ያደረጉትን የሴናትና የኮንግረስ ውድድር አስመልክቶ በሚገርም ሁኔታ ሴናትና ኮንግረስ ከዲሞክራቶች እጅ መውጣቱንና በሪፐብሊካን መያዙን ይህም ደግሞ ቀሪውን የሁለት ዓመት የፕሬዚዳንት ኦባማን የስልጣን ዘመን ምን አይነት መልክ ይሰጠዋል ብለን እንወያያለን። ይሄ ምርጫ ለአሜሪካን ህዝብ ብስራት ነው ወይስ ስጋት ነው ብለንም አብረን ይህንን ጉዳይ እናነሳለን። እንግዲህ ከዚህ የመሸጋገሪያ ሙዚቃ በኋላ ከወጣት ሄርሜላ ሳሙኤል ጋር ወዳረግነው ውይይት እንሄዳለን። አብራችሁን ቆዩ። Oh, ሄርሜላ ሳሙኤል በመጀመሪያ ድረገጻችን የኢትዮጵያ በየሳምንት ድረገጽ እንግዳችን በመሆንሽ በአድማጫችን በድረገጽ አድማጫችንና በየሳምንቱ እሁድ ከ7 ሰዓት ከ30 ፒኤም ጀምሮ በሚተላለፈው በKFCD 990 AM ፕሮግራም ላይ እንግዳችን ሆነሽ ለመቅረፍ ቃለኛ በመሆንሽ በቅድሚያ ያመሰግንኩኝ። ምንድነው ያነሳሳሽ ላይብረሪ ለመክፈት?
ያው ለሁሉ ነገር መነሻው አካባቢ ነውና አካባቢ ውስጥ የሚገኙ ወጣቶች ታዳጊዎች በአሁን ሰዓት ኢትዮጵያ ውስጥ በተለያዩ ዓለማት የሚካሄደውን ባህል ነው የሚወዱት። ያ ደግሞ የራሳቸው ማንነት ያስረሳቸዋል። ከዛም ባለፈ ደግሞ እኛ ለባሌ የምንላቸውን የተለያዩ ድራጎች ሊጠቀሙ ይችላሉ። በአጠቃላይ አንኤምፕሎይድ የሆኑ ሰዎች ስራ የላቸው። ስለዚህ እነዚህ ወጣቶች ምናልባት ቦታ ግንተው በነጻ ምንም ሳይከፍሉ መጽሐፍት ቢያነቡ አንደኛ ለነሱም ጊዜ ማሳለፊያ ናቸው፣ ሁለተኛ የሆነ ነገርም ይቀስሙበታል። ግዴታ ትምርትም ባይሆን ስለ ላይፍ የተለያየ ነገር ሊረዱ ይችላሉ። ሶስተኛ ደረጃ ደግሞ ዛሬ ከነሱ አልፎ ሀገርን መጥቀም የሚችሉ ትልድ መፍጠር ይችላሉ ራሳቸው። ስለዚህ እሱ ነው ያነሳሰኛል።
ኦኬ እንግዲህ አሁን ከመሰጨን በአካባቢሽ ካለው ብዙ ጊዜ ስራት በተለያየ ሱስ ወይም በተለያየ እጽ ወይም መጥፎ ነገር ላይ እንዳይውሉ ቅን ሆነሽ በማሰብ ያንን እንግዲህ በራስሽ ጥረት በመመስረት እና የመጻፍ ወይም የማንበብ ልምዳቸውን እንዲያዳብሩ ለማድረግ አስበሽ በራስሽ ያነሳሳሽ ነው ማለት ነው። በጣም ጥሩ ነው። ይሄን በመታረግበት ጊዜ ይሄን ስታስቢ የረዱሽ ግለሰቦች ወላጆች ሊሆኑ ይችላሉ፣ ጓደኞች ሊሆኑ ይችላሉ። መጀመሪያ ይህን ነገር ስታስቢ እርዳታ የጠየቅሽው ክፍል አለ ወይ ከቤተሰቦች ጀምረሽ?
ያው ከኛ ቤተሰብ ነው መጀመሪያ የጀመርኩት። ቤተሰባችን ውስጥ ሁልጊዜ ክረምት ሲደርስ እኔና አንድ እህት አለችኝ ታናሽ እህት እንጠየቃለን ምን ማድረግ እንደምንፈልግ። በአሁኑ ክረምት እሷም ፍላጎት የራሷ ነበራት፣ እኔ ደግሞ ቤተ መጽሐፍት ነው የምከፍተው አልኩኝ። እሺ አሉኝ፣ ተስማሙ። ያው ኤግዛም አልጨረስኩም ነበር፣ ስለዚህ እንድጨርስ ነበር ያደረጉት። ያ ጊዜ ክረምት ተጨርሶ ልክ በጋው ትምህርቱ ሲጨርስ እና ልክ ክረምቱ ሲገባ ቤተሰቦቼን አባቴ የህግ ሰው ነው የህግ ባለሙያ ነው ምን ማድረግ እንዳለብኝ ዳይሬክሽኑን እንዲያሳየኝ ጠየቅኩት። ያው እሱ የራሱ ስራ ስላለው ማጨናነቅ አልፈለግኩም ነበር ነገረኝ። ያው በግሌ ራሴ ሄድኩኝና ክፍለ ወረዳ ውስጥ ነው የጠየቅኩት ማመልከቻ፣ ፎርማል ማመልከቻ እንድጽፍ ተጠየቅኩ። ከዛ በኋላ ማመልከቻውን ጻፍኩኝ። እንደዛ ያለ ወጣት ማህበሩ ጋር ያገናኙኝ ቀበሌ ውስጥ የሚገኝ። ከዛ በቃ ወጣት ማህበሩ ቤተሰቦቼ፣ ከዛ ደግሞ ጓደኞቼ እህቴ ራሱ በአቅሟ ብዙ ነገር ነበር ስትረዳኝ የነበረው፣ አሁንም እየረዳችኝ ያለችው እሷ ናት። ከዛ ውጪ ጓደኞቼ ቦታው ድረስ ከተለያየ ሰፈር ነው የሚኖሩት፣ ቦታው ድረስ መጥተው ጎብኝተውልኝ መጽሐፍ እያንዳንዳቸው አመጣው። የመጀመሪያ ሬዲዮ ላይ ሾዌ ሲቀርብ በጣም ደስ ብሏቸው ሰርፕራይዝ አድርገውልኝ በጣም ሰፖርት እያደረጉኝ ያሉትም ጓደኞቼ ጭምር ናቸው። እና ፋሚሊ በሙሉ ያው ወደ ላይ አያቶች ያሉ ወደ ጎና ጎታ አክስቶች ያሉ ሁሉም በቃ በያቅሙ። አሁን አጎቴ በቃ ልክ እንደ ትንሽ ልጅ ነው መጥቶ አብሮ ኮንስትራክት ሲደረግ አብሮ መጥቶ ሾፕ ስናደርግ ሄዶ ገዝቶ እኔ አላቅም እንጨት የትሸጥ ምናምን እነዚህ ያው ከትምህርት ቤት ነው እንጂ እንደዚህ ነገር እንትን አይደለም። እሱ ነበር አብሮኝ ሄዶ ሁሉን ነገር ያስጨረሰልኝ።
እንግዲህ የቤተሰብ ድጋፍ አለሽ ማለት ነው። በጣም ጥሩ ነው። አድማቻችን የፕሮግራም የሚተላለፍላችሁ በKFCD 990 AM ዘወትር እሁድ ከምሽቱ 7 ሰዓት ከ30 ጀምሮ ይሆናል። በኢስተርን ሰዓት አቆጣጠር 7 ሰዓት ከ30 ነው የሚጀምረው። ምናልባት ፕሮግራማችንን መርሃ ግብራችንን ወይም እንደዚህ አይነት ቃለ ምልልሶችን መስማት ካልቻላችሁና ካለፋችሁ ደግሞ በድረ ገጻችን በethiopianthisweek.com ወይንም ኢትዮጵያ በሳምንት የፊት ለፊት ገጽ ጌስት ኦፍ ዘ ዊክ የሚል ወይም የሳምንቱ እንግዳችን የሚል ገጽ አለን። የዚህንም ሆነ የዚህን ሳምንትም ሆነ ውይይት ወይም ያለፉትን ሳምንት ውይይት በቀጥታ እዛ ላይ ማግኘት ይችላላችሁ። ከዚህ በተጨማሪም ምናልባት በስልክ ፕሮግራማችንን በማንኛውም ሰዓት በስልካችሁ ልትሰሙ ትችላላችሁ። የስልክ ቁጥራችን 7124329790 ነው። ደግሞ አለው 7124329790 ብትደውሉ የዚህን ሳምንት ዝግጅት እስከሚቀጥለው ድረስ ልትሰሙ ትችላላችሁና ከወዲያኛው ሳምንት ደግሞ ሌላው ቃለ ምልልስ ይኖረናል። የምንወያየው ከ
ሄርሜላ ሳሙኤል ነው። ሄርሜላ ሳሙኤል በእድሜ በጣም ወጣት ናት፣ የ16 ዓመት ወጣት ናት። በራሷ አነሳሽነት ላፍቶ አካባቢ በሚገርም ሁኔታ የራሷን ላይብረሪ ወይንም ቤተ መጻሕፍት ከፍታለች። ያቺ ቤተ መጻሕፍት በጊዜያዊነት ነው የምትሰራው፣ በሸራ ወይንም በድንኳን ውስጥ ሆና ነው የምትሰራው። ከሷ ጋር እየተወያየን ያለ ነው። ውይይታችን እንቀጥላለን። ሄርሜላ እንግዲህ እንዳልሽው ቤተሰቦችሽና ጓደኞችሽ እንዲሁም በዋነኛነት እህትሽም እየረዳችሽ እንደሆነች ነው የነገርሽን። ምን ምን አይነት መጽሐፍቶች ናቸው ያሉት በላይብረሪያችሁ ውስጥ?
አዎ፣ የኔ የመጽሐፍ ማዕከል ከሌላው ማዕከል እንዲለይ ነበር እንፈልገው። ምክንያቱም ሁልጊዜ ላይብራሪ ሲባል ሰው ያለው አመለካከት ትምህርት ማጥናት አለብኝ ምናምን ብሎ ነው። እና እኔ ደግሞ ከሱ ባሻገር በተለያዩ ነገሮች እውቀትን መቅሰም እንችላለን እና መጽሐፍ አንዱ ነው። ሶ የኔ መጽሐፍቶች ማንኛውንም በቃ ኮሌክሽን ኦፍ ቡክስ ነው የምለው፣ ወይም የተለያየ አይነት መጽሐፍት የተለያየ ዘውግ ያላቸውን መጽሐፍት ነው የምሰበስበው። ከሳይኮሎጂ ስነ ልቦናው እስከ ፊሎሶፊ ፍልስፍናው ጀምሮ እንዳጠቃላይ በቃ ልብ ወለድ መጽሐፍት የተባለት በሙላ ይገኛል። ምክንያቱም ማንኛውም መጽሐፍ ሲጻፍ የሆነ ነገር ለማስተላለፍ ነው እና የሰውን እውቀት ለማሟላት ነው እና ሁሉንም መጽሐፍ ነው የምቀበለው።
ምን ያህል መጽሐፍቶች አሉሽ እንደው በግምት?
በአሁኑ ሰዓት እስከ 200 የሚደርሱ መጽሐፍቶች አሉኝ። ያው ግማሹ የተወሰኑት የትውስጥ ነው ተውሻቸው ነው፣ ምክንያቱም ሰዎቹ የአዋሱኝ ሰዎች በጋ ላይ ይጠቀሙበታል። ስለዚህ በጋ ላይ የሚመለስ ነው። ግን በጋ ላይ ወደ 150 መጽሐፍ ይኖረኛል። በአሁኑ ሰዓት 200 አለኝ።
እንግዲህ በቀን እንደው በአማካይ ምን ያህል ወጣቶች አንቺ ላይብራሪ አንቺ የከፈትሽ ቤተ መጽሐፍት እየመጡ ይጠቀማሉ ይገለገላሉ?
የማንበብ ልምዱ አሁንም ድረስ በደንብ አልገባም ወደ ማህበረሰቡ፣ በጣም ጥቂት ማህበረሰብ ነው። እኔ አንድ ኮሽነሪ ነገር አዘጋጅቼ ነበረ። ምክንያቱም አሁን አክሰስ አለው ማግኘት ይችላል ተብሎ የሚታሰበው ማህበረሰብ ውስጥ እና እነሱ ራሳቸው ያገኛሉ የሚባሉት ወይ ከኢንተርኔት ላይ ከጉግል ዳውንሎድ እያደረጉ ነው። ያ ደግሞ ገንዘብ ኮስት ያደርጋል። ስለዚህ ለአንብብም ተብሎ ገንዘብም ማውጣት ትንሽ ይከብዳል ለሁሉም ማህበረሰብ አይሆንም። ስለዚህ እየተጠቀመ ያለ አሁን እኔ ጋር እንደሱ ናቸው፣ ማንበብ የሚወዱት የሚባሉት ናቸው። እነሱም ያው ብዙ ጓደኞቼ ወይ ዘመዶች እንደዚህ ናቸው እንጂ አዳዲስ እንግዶች ብዙ አይመጡም። ግን አንድ ሁለት ሶስት ሰው አዳዲስ ሰዎች አሉ። እኔ ሞዴል ነው ለመሆን እዛ አካባቢ የከፈትኩት። ምክንያቱም ትንሽ የማንበብ ጭላንጭሉ ከታየ በየአካባቢው እንዲህ ሊፈጠር ይችላል፣ አካባቢ ውስጥ አንባቢ ብዙ ሊፈጠር ይችላል። ስለዚህ በአማካይ አንድ ሰው ምናምን ወይ ሁለት ሰው ነው የሚመጣው። አንዳንዴ ከነካቴው ማይመጣ አጋጣሚ አለ። ግን አንደኛ አሁን ካለኝ የቦታውን ነገር ለማንበብም ብዙ የማይመች ቦታ ነው። ስለዚህ በትክክል ቤተ መጽሐፍት ተደርጎ ወይ የመጽሐፍት ማዕከል ተደርጎ ቢዘጋጅ ብዙ ሰዎች የሚመጡ ይመስለኛል።
እንግዲህ ብዙ ወጣቶች እንዲመጡ አንቺ የምታደርጊውን ነገር የምትሰሪውን ነገር እንዲያውቁ ቅድም እንዳልሽው መጠየቅ ወይም እንደ ኮሽነሪ ነገር አዘጋጅተሻል። ግን በሌላ መንገድ እንደው ይህንን እዚህ ቦታ ላይ እንደዚህ አይነት ቤተ መጽሐፍት አለኝ ላፍቶ አካባቢ ብለሽ የምታስተዋውቂበት ሌላ መንገድ አለሽ ወይ?
አዎ፣ ገና ከመከፈቱ በፊት እንደ ፍላየር ነገር አጫጭር ወረቀቶችን በትን ነበረ፣ እቴጌ መጽሐፍት ማዕከል በማለት። እንዲሁም በአሁኑ እሁድ የምከፍተው አንድ የቡክ ክለብ አለኝ ከዚሁ ጋር በተያያዘ። አትሊስት አንድ የመጽሐፍ ክለብ አንድ ላይ ሆኖ ከመጽሐፉ ጋር ነው የሚሰራው ይሄም ክለብ እና በወር አንድ የሚገናኝ ቡክ ክለብ አሁን አስመርቃለሁ ሁለት እና እነዚህ ሰዎች አሁን በየቦታቸው አንዴ ተሰብስበው ከኛ ጋር የሚሰሙትን በየቦታቸው ራሳቸውን ማስተዋወቅ ይችላሉ ወይ ፕሮሞት ማድረግ ይቻላል።
ኦኬ፣ በሱ መልኩ እንግዲህ ያው ታስተዋውቂ ያለሽ ማለት ነው። እንግዲህ ይህን ፕሮግራም የሚተላለፈው በሀገር ውስጥ ብቻ አይደለም፣ ከሀገር ውጭም ብዙ ኢትዮጵያውያን ፕሮግራምሽን ይሰማሉ። ምናልባትም አንቺን ለመደገፍና ለመርዳት ምናልባት አሁን ያለሽው አንቺ በሸራ ወይ በድንኳን ውስጥ ነው ቤተ መጻሕፍትሽን እንትን እያደረግሽ ያለሽው። ይሄ ጥሩ ጅምር ነው፣ ድፍረትም ይጠይቃል። ይሄ የሚያሳየው ምን ያህል አንቺ ለዚህ አላማ መሳካት እንደምትሰሪ ነው እና በውጭ ያለው ህብረተሰብ ቢረዳሽ በምን በምን መልኩ አንቺን ሊያገኙሽ ይችላሉ? በምን መልኩ ሊረዱሽ ይችላሉ? ከእነሱስ የምትጠብቂው ምንድን ነው? እግረ መንገድሽንም ምንድን ነው የወደፊት? አሁን እንግዲህ በድንኳን ነው የጀመርሽው፣ ወደፊት ምን እያሰብሽ ነው? ምን ታስቢያለሽ?
ያው ከወደፊቱ ስነሳ ትልልቅ መጽሐፍት ማዕከላትን መገንባት ይችላል እንፈልጋለሁ፣ ደግሞም እችላለሁ ብዬ አስባለሁ። እርግጥ ነው በአንድ ሰው ብቻውን ምንም ለውጥ ማምጣት አይችልም፣ ግን ለውጥ ማስመጣት ይችላል። የለውጥ መነሻ ጅማሬ መሆን ይችላል። እና ይህን ስራ ስሰራ በጣም አትችውም ብለው ፎርስ ማለት ዲስክሬጅ ላይ ያደረገኝ ግለሰቦች ነበሩ። እና እነዛ ነገሮች በጣም ስትሬንግት ነው የሚሰጡኝ ለእኔ፣ እንደውም ብርታትን ነው የሚሰጡኝ። እና personally እልህኛም አይነት ሰው ነኝ። ስለዚህ ለኔ እሱ እንትን አይለኝም። ለዛ ነው ይችላልው ፍጌ ምናገረው። ወደፊት ትልቅ የመጽሐፍት ማዕከል ነው መክፈት እንፈልገው። የወጣቱን ኢንተረስት ወይም ፍላጎት ያሟላ፣ የወጣቱ በአመለካከት በሁሉም ብቃቱ የተጠበቀ እንዲሆን ፈልጋለሁ። ሶ እንደሱ አይነት ነገር ነው መክፈት እንፈልገው። የውጭ ማህበረሰብ ደግሞ ወይም ዲያስፖራው ምንለው ኢትዮጵያ እንደመሆኑ መጠን ኢትዮጵያዊ እዚህ ጋር ወገኖቹ እነሱ አሁን ዲያስፖራዎቹ የሚኖሩት የተሻለ የሚባል ሀገር ነው፣ የተሻለ ኑሮ ለመኖር ነው የሚሄዱት። ግን ሀገራቸውን የተሻለ ሀገር ማድረግ ይችላሉ። ያንን ደግሞ አንባቢ የተማረ ትውልድ ሲፈጠር ሁሉም ነገር ፖሲብል ነው ብዬ ነው ማስበው። ስለዚህ አገራቸው ውስጥ ያለው ወገን የተማረና አንባቢ እንዲሆን የተለያየ መጽሐፍት ያቀማቸውን ቢረዱኝ። እኔ ፋይናንሻሊም ሰፖርት የሚያደርገኝ ማንም ቋሚ ሶርስ የለኝም፣ ቤተሰቦቼ ናቸው። ግን እነሱም በጣም ከባድ ነው ማለት ያለ እቅድ ነው ብዙ ጊዜ ገንዘብ በመጠይቃቸው። ስለዚህ ለኔ ሳይሆን ለቴጌ ማዕከሉ ነው። በአሁኑ ሰዓት እኔ ስልክ የእጅ ስልኬንና ኢሜል አድሬሴን ነው እየሰጠ ያለሁት፣ ከሰዎች ጋር እየተገናኙ ያለሁት እና እነዚህ አድርገን የተሻለ አሁን መሬት ለመጠየቅ እየፈለግኩ ነው ማለት ፕሮሰስ አለው በጣም እዚህ ኢትዮጵያ ውስጥ እና እሱን ነገር አንደኛ 16 ዓመቴ ነው፣ በህጉም ራሱ ገና አልደረስኩም። ስለዚህ ብዙ ነገሮች ስላሉ እነሱን አሟልቼ ራሴ በእኛው በራሳችን ኢትዮጵያን ለኢትዮጵያውያን የሚሆን ትልቅ ማዕከል ነው መክፈት ምፈልገው።
በጣም ጥሩ ትልቅ አላማ ነው። እና ለምሳሌ አሁን ይሄን ቃለ ምልልስ የሚያዳምጡ ይሄን ቃለ ምልልስ የሚሰሙ በውጭም ያሉ ኢትዮጵያውያን አንቺን ሊረዱ ቢፈልጉ በምን መልክ ነው ሊያገኙሽ የሚችሉት?
የእጅ ስልክ ቁጥር አለኝ 0913092451። ኢሜል አድሬስ አለኝ hermelasamuel.hs@gmail.com አለኝ እና ኢሜይል እና ስልክ ቁጥር አለኝ።
እንግዲህ የኢሜይል አድሬስሽን ወደ በኋላ አካባቢ ምናልባት እንደገና ልትደግሚች ያለሽ፣ ግን የስልክ ቁጥርሽ አንቺ የምትገኝበት የእጅ ስልክ ቁጥር 0913092451 ነው። ልክ ነኝ?
አዎ ትክክል።
እሺ አድማጮች፣ ምናልባት ሄርሜላ ሳሙኤልን ወጣት በራሷ የተነሳሳች 16 ዓመት ወጣት ናት። የቤተ መጽሐፍትን በራሷ ፍቃድ በራሷ ፍላጎት ቤተሰቦቿን በማስቸገር እንዲሁም በራሷ ጥረት የከፈተች ወጣት ናትና እርዳታ ያስፈልጋታል ብለን እናምናለን። እና የተለያዩ መጽሐፍቶችን መቀበል የምትችልበትንም ሁኔታ ራሷም እያመቻቸች ነው። እቺን ወጣት ለመርዳትና ለመደገፍ ራዕይዋን ለማሳካት ወደፊት ከዚህም የበለጠ ነገር እንድታደርግ ሁላችንም የበኩላችንን ጥረት እናደርጋለን። እሷም የዚህም ቃለ ምልልስ ዋናው ዓላማ እሷን ለማስተዋወቅ ነው፣ ይህንን መልካምና የተቀደሰ ስራ ለመስራት ለማስተዋወቅ ነው። በድጋሚ ቁጥሯ 0913092451 ነው። ደግሞ አለው 0913092451 ነው። ቀደም ሲል ለመግለጽ እንደሞከርኩት ፕሮግራማችን ዘወትር እሁድ ከምሽቱ 7:30 በኬኤፍሲዲ 990 ኤም ላይ ሁልጊዜ እሁድ ማለት ነው በምስራቃውያን ሰዓት አቆጣጠር ከ7:30 ጀምሮ ይተላለፋል። ይህን ፕሮግራም በቀጥታ መስማት የማትችሉ አድማጮች በስልክ ቁጥር 7124329790 በመደወል 7124329790 በመደወል ፕሮግራሙን በምንም አይነት አክሰስ ኮድ ሳይኖር ፕሮግራሙን መስማት ትችላላችሁ። ከዚህ በተጨማሪም በድረገጻችን በethiopianthisweek.com guest of the week ወይንም የሳምንቱ እንግዳችን በሚለው የሚል ገጽ አለ። እዛ ብትገቡ ከሄርሜላ ጋር የሚያደርግነው ውይይትም ከሌሎችም እንግዶቻችን ጋር ያደረግነው ውይይትም እዛ ላይ ማግኘት ይችላላችሁ፣ እዛ ላይ መሰማት ይችላል። በፌስቡክ በethiopianthisweek.com ላይ በፌስቡክ ብትገቡም እዛ ላይ ውይይቶች፣ የሳምንት ውይይቶች ይቀርባሉ። ሄርሜላ እንግዲህ አንቺ ብዙ ተስፋ የሚጣልብሽ ወጣት ነሽ፣ እናም በራስሽ ደግሞ ቅድምም ገልጸሽዋል እልከኛ ነሽ ለምታደርጊው ነገር። ያ ጥሩ ነው፣ እልክ ለጥሩ ነገር ጥሩ ይመስለናል። ምንድን ነው የምታጠኘው? ወደፊት ምን ለመሆን ነው የምታስቢው?
ወደፊት ህክምና ነው የምፈልገው፣ ግን ምን ላይ ስፔሻላይዝ እንደማድረግ እስካሁን አላወቅኩም። ምክንያቱም እኔ መስራት የምፈልገው የሀገሬ ህዝብ ያጣውን አይነት ህክምና ነው መስጠት የምፈልገው እንጂ ዶክተሮች ብዙ ያሉበትን ፊልድ መምረጥ አልፈልግም። ከዛ ውጪ ደግሞ ህግ ማጥናት ፈልጋለሁ፣ ደግሞ ማጠናለሁ። ህግ ሳጠና ማይነሬ ደግሞ ፖለቲካል ሳይንስ ማጥናት ፈልጋለሁ። እና እንግዲህ ከእግዚአብሔር ጋር ብዙ ነገሮች ፈልጋለሁ ያው
እንዴ አሁን እዚህ ላይ ኮት ንሽ ከበድ ይላል መጀመሪያ ህክምና ማጥናት ፈልጋለሽ አሁን ከህክምና ደግሞ ህግ ማጥናት ፈልጋለሽ ከዛ ደግሞ ፖለቲካል ሳይንስ የትኛው ይቀድማል ወይ ሁሉንም ባንድ ልታስከጂው ነው እንዴት ነው
ህክምና እዚያ ጋር ያው ትምርቱ በጣም ብዙ ሰዓት ይፈጃል ትንሽም ከበድ ይላል እንደገና ወደ 7 9 አመት ነው የምትማረው ስለዚህ እኔ ያው ከእግዚአብሔር ጋር ወይ ተወሰነ አመት በኋላ ማታ የማታም ቢሆን ህግ ማጥናት አለብኝ ብዬ ስለማመን ማለት ነው ህክምና ይቀድማል እሱ ጥያቄ የለውም አንደኛ የሳይንስ ተማሪ ነኝ ሶ ህግ ማጥናት አልችልም በአሁን ሰዓት አርት ነው ህግ ስለዚህ የሳይንስ ተማሪ ስለሆንኩ ህክምናውን አጠናለሁ ህግ ደግሞ ሰማር ፖለቲካል ሳይንሱ እንደ ማይነር አርጌ ነው መወስደው ያው የፖለቲካል ሳይንስ ተማሪዎች ወይም ደግሞ ተመረቁ የጨረሱ ሰዎች ያጋጠሙኝ ያመለካከት ገደባቸው በጣም ሚገርም ስለሆነ ስለማደንቅ ነው ፖለቲካል ሳይንስን ማጥናት ፈልገው ስለዚህ ስም አይቀርም ማለት ነው
እንደው ከርስሻ አስወጣኛ ትበኝና ስለ ፖለቲካል ሳይንስ በጣም እንደው ተመስጠሽ ስታወሪ ማንን ነው የምታደንቂው እና ማንን ከዚህ በፊት የምታደንቂያቸው ሰዎች አሉ ወይም ደግሞ እከሌን ሆናለው ብለሽ ታስቢያለሽ እንደው የወደፊት ህልምሽ ምንድነው አሁን ብዙ ጊዜ አንቺን የመሰለ ወጣቶች ስለ ፖለቲካል ሳይንስ ብዙም ይሄን ያህል ገፍቶ አይናገሩምና አሁን አንቺ ግን ይሄን ነገር በፍላጎት ነው በስሜት ነው የምትናገሪውና እንዴት ለምሳሌ ሞዴል የሚባል ነገር አለ የኔ ከሞዴሌ ነው የሚባል ነገር አለ እንደዛ አይነት ነገር ባምሮሽ ውስጥ አለ ወይ ስራሽን መሆን ነው የምትፈልጊው
አዎ ሞዴል ሮል ሞዴል ምለው ሰው የለም ግን የሁሉንም አይነት ሰዎች ቤስት ኳሊቲ የሚባለው ነገር ነው ሞድላቸው ግን አሁን ኖርማሊዝም ብለመተብ ጠይቀኝ አባቴ ትልቅ ሞዴሌ ነው ያው በሁሉም ነገር እሱ ያግሰው ነው ብያለውና እውነት ምንነቱን በደንብ አርጎን ያሳደገኝ ክብር ምን ማለት እንደሆነና አንዳንድ ነገሮችን የህይወቴ ዋና መሰረት ምላቸው ነገር ያስጣለኝ አባቴ ነው እናቴም እንደዚሁ በተለያዩ ነገሮችና ያው ቤተሰቤ ነው ከዛ ውጪ ወደ ፖለቲካል ሳይንስ ስመጣ ደግሞ መምህር ነበረኝ የተማረ ፖለቲካል ሳይንስ አሁን ያው መምህር ትቶ ያው ራሱ ለመማር ወደ ውጪ ሄዶ የተማረ ነውና ማለት ከመምህር አልፋው ወንድምና እህት ነን ቅርበታችንና የአስተሳሰብ የማሰብ ገደቡ ለየት ያለ ነው ነገሮችን የማየት አንትኑ አስተያየቱ ሁሉ ለየት ያለ ነውና ልክ እንደሱ ደግሞ ሌላም በተለያየ መልኩ ተያወቁት ፖለቲካል ሳይንስ ያጠና ግለሰብ ነበር እሱም እና በቃ ሳያቸው ፖለቲካል ሳይንስ ያጠኑ ሰዎች በጣም ይገርማሉ ስማርት መሆን አይደለም ግን ሰው ከሚያየው ሁለት ዳይሜንሽን ሶስተኛው ዳይሜንሽን ፈልጎ ማየት ነው እና እንደዚህ አይነት ይሄ መታደል ነው ብዬ ነው ማቀው ያ ባጠና ብቻ ሳይሆን ገብቶት ያጠናው ነው ግን እኔም ለዛ ነው ህግና ፖለቲካል ሳይንስ ዋናዎቹ ናቸው ማለት
ግሩም ነው መቼም መልካም እድል ነው መመኝልሽ በጣም ደስ የሚል ነገር ነው አንቺ ካሁኑ በተግባራዊነቱም የውራሽን መስዋዕት በማድረግ ላይብረሪ ከፍተሻል እንደገና ደግሞ ወደፊት ትልልቅ ህልሞች ናቸው ያሉሽ ብዙ ሰው የማይደፍረው ነገር ነው እየደፈርሽ ያለሽው አሁን ለምሳሌ እናንቺ እየተወያየን ነው እዚህ ያለነው ላይብረሪውን ማን ይጠብቀዋል
ላይብራሪውን መጀመሪያ ስከፍተው በሳምንት 5 ቀን 6 ቀን አርጌ ነበር ከሰኞ እስከ ቅዳሜ ነገር ግን አሁን ቋሚ እኔ ስጀምረው ያው ለተወሰነ ጊዜ አርጌ ባይሆን ቡክ ክለብ አርጌ ጨርሳለሁ ነበር ያልኩት ግን አሁን ሳየው ቋሚ መሆን አለበት መጽሐፍቶችም ስለሚያስፈልጉኝ ከሰኞ እስከ ቅዳሜ ነበርውን ስኬጁል ቀይሬ ሰኞ ሮባር ቅዳሜ ነው ምከፍተው ያው የሰዓት ገደብ አለው ለምን ጧጧት ማር ነበርና አሁንም ጧጧት እንደዚህ ነው ልክ አሁን ዛሬ እንደምንነጋገረው ብዙ ሰዎችን ማናገር አለብኝ የተለያዩ ዳታዎችን መጠየቅ አለብኝ ስለዚህ እዚህ ያስል ማንንም እዛ ጋር ሪስፖንሲብል ሆኖ የሚጠብቅልኝ የለም ያው መጽሐፍ ደግሞ ሁላችንም እንደምናቀው በገንዘብ የማይተመን ዕውቀት የያዘ ነገር ነው ሶ ለማንንም ሰው መስጠት አልችልም እኔ ስነሳ ይሄን ነገር ማንበብ ሙሉ ሰው ያደርጋል ብዬ ነው የተነሳሁት ሶ አንድን ሰው ሙሉ ማድረግ የሚችልን ንብረት ነው ይሄ ነገርና ለማንንም ስለማልሰጠው ሰኞ ሮባር ቅዳሜ ነው የምገኘው ለዛ ነው ሰኞ ሮባር ሰው ቢደውል ጠዋት እንጂ ከሰዓት ላይብረሪ ነኝ ከፈለጉ ላይብረሪ መተው ነው መገናኘት የሚችሉት ከኔ ጋር
ስለዚህ አሁን ተቆልፏል ማለት ነው ተዘግቷል
አው ኖርማሊ ሻራው ሚቆለፍ ሚዘጋ አይደለም መጽሐፍቶችን ሰው ቤት ነው ማስቀምጣው አንድ ጓደኛዬ ቤት እኔ ነኝ ማመላለሰው ሼልፍ እና ይሄም ኮሜዲ ነው ምናምን የለኝም ሶ እኔ ስለሆንኩ ማመላለሰው ስንመጣልክ ስንከፍተው ነው መጽሐፉን ምናመጣው እንጂ ምንም የሚቆለፍ የሚዘጋ ነገር የለውም
በምንድን ነው ተመላለሽው
በጫችን ራሳችን
ከዛው እዛው አካባቢ ነው እቃው ያለው
አዎ የተወሰነ ራቅ ብሎ ነው ቤተሰቦቿ ቤት ነው ያለው እሷ ጋር ያው ከሷ ቤት ነው እናመጣው
ጥሩ ነው በጣም ጥሩ ነው ሄርሜላ እንግዲህ ብዙ ብንወያይ ደስ ይለኛል እንደምታውቂው ፕሮግራማችን ብዙ ጊዜ በሰዓት ተመነ ነው ግን እርግጠኛ ነኝ አንቺን አሁን የዚህን ውይይት ሰምተው ብዙ ሰዎች ሊደውሉልሽ አንቺን ለማግኘት ወይም ለመርዳት ይፈልጋሉ ብያስባለሁ እንደገና በድጋሚ ዋናው ማላማ ይሄን ነገር በስፋት እንድትከጂ ስለሆነ አሁንም የምትገኝበትን ኢሜል እና የስልክ ቁጥር በርጋታ ተነግሪያቸውና ምን ምን ነገር ከውጭ ዋለን ህብረተሰብ ምን ምን ነገር ልታገኝ እንደምትፈልጊ በድጋሚ ብትገልጪ ደስ ይለኛል
ያው ምፈልገው አንድ ግለሰብ እስቲ በራሱ ሲያስበው መጽሐፍት ማከል አለ መጽሐፍት ማከል ደግሞ ምን ማሟላት አለበት basically መጽሐፍት ከዛ ደግሞ መጽሐፍ ማስቀመጫ ኮሜዲ ነው ምንላቸው ነገሮች ጠረጴዛዎች ማንበቢያ ኮንፎርታብል የሆነ ቦታ መፈጠር አለበት ስለዚህ ይሄ ያስፈልጋል ብለው የሚያስቡት እኔ መጽሐፍት ነው መጀመሪያ ደረጃ ከዛ ውጪ ግን በገንዘብም በመጽሐፍም በአይዲያም ከሁሉም በላይ ደግሞ አይዲያ ነው ሐሳብ ነው መተግበር የሚችለው ስለዚህ በፈለጉት ነገር ሊረዱኝ ይችላሉ እነሱ ያስቡት እኔ ምን ነገር ጀምራለሁ በምን ነገር መርዳት ይችላል አገሬን ብለው የሚያስቡ ሰዎች በደስ ባላቸው መርዳት ይችላሉ ግን አሁንም ቢሆን አንድ እጅ ብቻው ማጨብጨብ አይችልም ሶ የሁሉንም ሰው እርዳታ ፈልጋለሁ ስለዚህ ሁሉም ሰው እኔ በዚህ መርዳት ይችላል ብሎ የሚያስብ በፈለገው በአይዲያም እንዴት ሆነልሽ ብሎ የሚጠይቅም ትልቅ ነገር ነው ለኔ ማለት ነው ሰፖርት የሚያደርገኝ ሰው በራሱ ስትሬንግዝ ነው የሚሰጠኝ ልክ ዲስካሬጅ እንደሚያደርገኝ ሰው ስለዚህ በፈለጉት መርዳት ይችላል
ቁጥርሽ እንደገና ተነግራችኋለሽ እና የኢሜል አድራሻሽን
ቁጥሬ 0913092451 ኢሜል አድራሴ ደግሞ hermela h e r m e l a samuel s a m u e l .h s .no @gmail.com
ኦኬ እንግዲህ የስልክ ቁጥርሽ አንቺን ለማግኘት ከፈለጉ 0913092451 ነው ቁጥሩ እንደገና ደግመዋለሁ 0913092451 ነው በኢሜል አንቺን ማግኘት የሚፈልጉ ሰዎች ደግሞ hermelasamuel@gmail.com
hermelasamuel.hs@gmail.com yes
okay እንደገና ላስተካክለው hermelasamuel.hs@gmail.com አይደል hermela hermela ነው samuel samuel ከዛ ዶት እናረግና hs ከዛ በኋላ @gmail.com ነው ምናልባት አድማጫችን ይሄንን ቁጥር ወይ ደሞ ኢሜል በትክክል ካላገኛችሁት ለኛም በደረጃችን አድራሻ በትልኩልን ወይ ማስተያየት በትልኩልን ለሄርሜላ በዚያ አጋጣሚ እናደርሳለን ስራዋን እናደንቃለን እናበረታታለን ሰዓታችንም እየሄደ ነው ነገር ግን እንደው ይሄን ስራ ስሰሪ ከሚያበረታቱሽና አንቺን ደግሞ እንደው ይሄ ነገር አይሆንሽም ከሚሉ የትኛው ይበልጥ ታይዋለሽ
ከሚያበረታቱኝ ይበልጣሉ ያው ይሄን ስራ ሰራ በገንዘብና በጉልበት ብቻ አይደለም በራሴ ፐርሰናል ላይፍም ብዙ ኮስት ያደረኩት ነገር አለ አንዳንድ ጊዜ ከሰዎች ጋር ተስማማ ምናምንና በጣም ብዙ ነገር ታጣለ ግን ለጥሩ ነገር ከሆነ እኔ ማጣቴ ቢከፋኝም ቢያሳዝነኝም ጥሩ ነገር እንደምሰራ ግን አውቃለሁ እና ለኔ ሰፖርት የሚያደርጉኝ ምክንያቱም ሰፖርት የሚያደርጉኝ ሰዎች አንድ ሁለት አይደሉም ሬዲዮ ላይ ከቀረበ ጀምሮ ይሄው እስከዛሬ ድረስ ብዙ ሰዎች ይደውላሉ እንዴት ሆንሽ ለኔ ትልቅ ነገር ነው እና እንዴት ሆንሽ ይሄ እንዴት ነው በአይዲያ እዛ ብትሄጂ እዚህ ብትሄጂ ያሉ ሚሉኝ አሉ ሶ ለኔ ኢንካሬጅ የሚያደርጉኝ ሰዎች በጣም ብዙ ናቸው ብዬ ነው ማስበው ለኔ ዲስካሬጁ ስትሬንግዝ ነው የሚሰጠኝ በጣም ማለት ነው
ያ ፕሮግራምሽ እዚህም ቻለንም አሜሪካን ማገርም ተሰምቷል እና እኛም ይሄንን ሰምተን ነው በዚህ በኢትዮጵያ በሳምንት ድረገጽ ፕሮግራምሽን እዚህ አጋጣሚ እኔ ወደ ስለመጣሁኝ ይሄንን ኢንተርቪው እንዳረክ አብሮኝ ከሚሰሩ የሥራ ባልደረቦቼ ስለነገሩኝ ነውና እኛም ያው የፕሮግራምሽ ማነው የዚህ የምትሰሪው ሥራ አድናቂዎችም ደጋፊዎችም ለነ ይሄም አንዱ አላማ አንዱ መንገድ ይሄ ነው አንቺን ለመደገፍና ለመርዳት ነው መልካም እድል እንመኛለን ሄርሜላ ሳሙኤል የድረገጻችን ኢትዮጵያ በሳምንት ድረገጽ እና ሳምንታዊ ሬዲዮ መራግብራችን ማለትም ዘወትር በKFCD 93.9 AM ከምሽቱ እሁድ ከ7 ሰዓት ከ30 ጀምሮ በሚተላለፈው ፕሮግራም እንግዳችን በመሆንሽ በጣም በጣም እያመሰገንን እንግዲህ በጩ ጊዜ መልካም የሥራ ጥሩ ጥሩ ነገር የምታይበት አላማሽ የሚሳካበት ጊዜ እንዲሆን እመኛለሁኝ። በድጋሚ እንደው ለማስተዋወስ ያህል ሄርሜላ አድማጮች የ16 ዓመት ወጣት ናት። ረታ ያስፈልጋታል። የወሰደችው እርምጃ ቀላል አይደለም። በራሷ አነሳሽነት በሷ አድሜ ያሉትን ወጣቶች ከተለያዩ እጾች ከተለያዩ መጥፎ ተግባራት ለመጠበቅ በራሷ ፍቃድ ቤተ መጻሕፍት ከፍታ መጻሕፍትም ያሰባሰበች ላፍቶ አካባቢ ግሪን ኤሪያ ነው የሚባለው አይደለም? እዛ አካባቢ ቤተ መጻሕፍት ከፍታ አሁን በክረምት እየሰራች ነው። ወደፊት ግን እርዳታ ካገኘችና ተጨማሪ መጻሕፍት ካገኘች ቦታም ጠይቃ ወደ ሰፊ መጻሕፍት ለመክፈት የምታስብ ወጣት ናትና እሷንና እሷን መሰል ወጣቶች መርዳት በርግጥ በጣም ያስፈልጋል። ቁጥሯ 0913092451 ነው። የእጅ ቁጥሯ ነው 0913092451 ነው። በኢሜል ለማግኘት ደግሞ ሄርሜላ ሳሙኤል hermelasamuel@gmail.com ነው ማለት ነው። ልክ ነኝ?
ልክ ነው። አዎ፣ ያው በጋ ላይ ሲገባ ክላስ ውስጥ ኮንክ ስልክ ላላነሳ ስለምችል ቴክስት ቢያደርጉልኝ በስልካቸው ሜቢ ቫይበር ስለምጠቀም ቫይበር ላይም ላገኛቸው ይችላልው። ካልሆነ ግን ኢሜል አድሬስን ሰጣቸዋል፣ ያው እዛ ላይ ማግኘት ይችላል።
እሺ ሄርሜላ፣ እንግዲህ በድጋሚ እኔ ማመሰግናለሁ። መልካም እድል። እንግዲህ ወደፊት ደግሞ እኛም እየተከታተልን እንዴት ነሽ የት ደረሽ ማለታችን አይቀርም እየደወልንም ቢሆን አንቺም ደግሞ የደረሽበትን ደረጃ እዚህ ቦታ ደርሻለሁ ታያለሽ። እኛም ይሄን ለአድማጮቻችን እናስተዋውቃለን። እንግዲህ ፕሮግራማችን ከመዝጋታችን በፊት በመጨረሻ የምታስተላልፊ መልእክት ካለ በእኔ በኩል ጨርሻለሁ። በጣም አመሰግናለሁ።
እሺ፣ ያው የማስተላልፈው ነገር መጀመሪያ ያው ሁሉንም ሰው እናንተ ማክፈራችሁ እዚህ ድረስ መጣችሁ ስላገኛችሁኝ ቤተሰቦቼም የወረዳ 12 ወጣት ማህበሩን አስተዳደሩን በጣም ላመሰግን ወዳለሁ። ልጅናት ብለው አንደርስቲሜት ሳያደርጉኝ እዚህ ድረስ አብረውኝ ስለመጡ ወደፊትም ለመራመድ ከኔ ጋር አብረው ስለሆኑ በጣም አመሰግናለሁ። ጓደኞቼ ቤተሰቦቼ ገሌ ገሌ ማለት በጣም ከባድ ነው፣ ምክንያቱም ብዙ ናቸውና ሁሉም ረድተውኛል። ከዛ ውጪ ግን ማንበብ ሙሉ ሰው ያደርጋል እና አንባቢ ትውልድ ደግሞ ለመፍጠር አንዱ ለሱ አይደለም ሁላችንም ተጋግዘን መስራት አለብን። እና የኔ የመጨረሻው አላማ አልቲሜት ጎሌ አንባቢ ትውልድ መፍጠር ነው። እኛ አንባቢ ትውልድ ሙሉ ሰው ናቸው። ሙሉ ሰው ኢትዮጵያ አላት ማለት አይደለም ዌስተርን ኢስተርን የምንላቸው ሀገሮች፣ ከዛ በላይ መሆን የምትችል ኢትዮጵያ ናት ያለችን፣ ብዙ ሪሶርስ ያላት ኢትዮጵያ። እና ብዙ ማድረግ እንችላለን አብረን ከሰራን። አመሰግናለሁ።
እሺ ሄርሜላ፣ እኔ በጣም አመሰግናለሁ። በርቺ፣ ሁልጊዜ አብረንሽ እንሆናለን። በጣም አመሰግናለሁ እንግዳችን ስለሆንሽ። አድማጮች ከወጣት ሄርሜላ ሳሙኤል ጋር ባደረግነው ውይይት እንደተደሰታችሁ በማመን ወጣቷን ለመርዳት ለመደገፍና ለማገዝ የምትፈልጉ በድረገጻችን አድራሻ ethiopianthisweek@gmail.com መልእክት ብትልኩልን ወይም ደግሞ በስልክ የሬዲዮ ማዳመጫ ሳጥናችን በ712-432-9790 በመደወል ዜሮን በመጫን መልእክት ብታስቀምጡልን መልእክታችሁን ተቀብለን ለወጣት ሄርሜላ እናደርሳለን። አሁን ወደ ሁለተኛ መርሃ ግብራችን እንሄዳለን። ቀደም ብዬ እንዳስተዋወቅኩት የዛሬው ውይይታችን የሚሆነው በሰሞኑ የአሜሪካ ምርጫ ላይ ያተኮረ ነው። ውይይቱ እንደምናደርገው እንግዲህ ከዶክተር በላይ ሀብቴስ ጋር ይሆናል። አሁንም አብራችሁን ቆዩ። ከዚች የመሸጋገሪያ ሙዚቃ በኋላ እንመለሳለን። አርማቻችን ፕሮግራማችን ይከተላል። አሁን ወደ ፕሮግራማችን ሁለተኛ ክፍል ላይ ሄደናል። እንግዲህ በመጀመሪያው ክፍል ውይይታችን እንደተደስታችሁ በማመን እንደተለመደው ሁሉ አድማጮች ስለ ፕሮግራማችን ያላችሁን አስተያየት ወይንም ሐሳብ ወይንም ጥያቄዎች ቢኖራችሁ አዲስ በከፈትነው የድምጽ ሳጥን በ712-432-9790 ቁጥሩን እንደገና ደግመዋለሁ፣ በ712-432-9790 በመደወል 0 ቁጥሩን ስትጫኑ ወደ ድምጽ መቀበያ ሳጥናችን ትሄዳላችሁ እና እዛ ላይ የምትፈልጉትን መልእክት፣ ሐሳብ፣ ጥያቄ፣ ስለ ፕሮግራማችን ያላችሁን አስተያየት መተው ትችላላችሁ። ከዛ በኋላ መልእክት ካስቀምጣችሁ በኋላ የፓውንድ ሳይን ወይንም የቁጥር ምልክት ያለበትን ስትተው ወደ መደበኛው ፕሮግራም ይዟችሁ ይሄዳል። አጋጣሚም ሆኖ ፕሮግራሙን እየሰማችሁ ምናልባት መልእክት ማስቀመጥ ከፈለጋችሁ ምንም አይነት የመግቢያ ቁጥር ሳያስፈልግ 0ን ብቻ መጫን ነው። አሁን እንግዲህ በመስመራችን ላይ ዶክተር በላይ ሀብተ ኢየሱስ የፕሮግራማችን የዘወትር ተባባሪ አሉ። በዚህ ሳምንት በሀገር አሜሪካ በአለማችን ምን ምን ነገሮች ተከናውነዋል? እነዚህ ነገሮች ደግሞ ምንድነው የሚያስተምሩን? አሁን ትልቁ ነገር እዚህ ላይ ይሄ ውይይት የሚደረገውና ይሄንን መርሃ ግብር የምናዘጋጀው አንደኛው ቁም ነገር ምንድነው? ከባለማችን ከተከናወኑ አበይት ድርጊቶች ሁሉ ዋና ዋናዎቹን እናነሳቸው። ለሀገራችንም ለራሳችንም ምን ያስተምራሉ ብለን ስለምናስብ ነውና በዚህ ሳምንት እንግዲህ ዶክተር እንደሚያውቁት በአሜሪካ ሀገር የምርጫ ነበረ። የሴናተሮች በየተለያዩ ስቴቶች ምርጫ፣ የኮንግረስ ምርጫ ነበረ። እንግዲህ ዋና ዋና የሚባሉት ፓርቲዎች የዲሞክራት ፓርቲና የሪፐብሊካን ፓርቲ ናቸው። በአንዳንድ ስቴቶች ዲሞክራቶች አሸንፈዋል፣ በአንዳንድ ስቴቶች ሪፐብሊካንስ አሸንፈዋል። እንግዲህ ሁኔታው ይህንን ይመስላል። ዋናው ነገር ማን አሸነፈ ማን ተሸነፈ ብለን እንደ እግር ኳስ ጨዋታ ለማወዳደር ሳይሆን የትኛው አስተሳሰብ ነው ያሸነፈው፣ አንድ እሱ ነው። ሁለተኛ ነገር ለህዝቡ ስም ያመጣው የትኛው ፓርቲ ነው እንደው ለህዝቡ በተለይ ለአብዛኛው አሜሪካዊ ሊጠቅም የሚችለው ይላሉ በእርሱ አስተሳሰብ?
እሺ፣ ጤና ይስጥልኝ። ከሁሉ በፊት ዘወትር እንደምንለው የታላቁ እግዚአብሔር ሰላም፣ ጸጋ፣ በረከት ከሁላችን ጋር ይሁን። በዚህ ሳምንት አንተ ቀደም ብለህ እንደተናገርከው ሚድተርም ኤሌክሽን የሚሉት ነገር አለ። በየአራት አመቱ ፕሬዚደንታቸውን ይመርጣሉ። በየሁለት አመቱ ደግሞ የቀበሌ የትልልቅ ከተማዎች የክፍለ ሀገር እንደዚሁም የሴኔት የሀገሪቷን የመወሰኛ ምክር ቤት አባሎች እንደዚሁም ገቨርነርስ አስተዳዳሪዎች የሚመረጡበት ጊዜ ነው እና ይሄ በየሁለቱ አመት የሚደረገው ምርጫ ነው ማለት ነው። እና ይሄ ሚድተርም በሚባለው ምርጫ ላይ በጣም የሚደንቅ ብዙ ነገር ተምረናል። በመጀመሪያ ደረጃ የህዝብ ተካፋይነት ተሳታፊነት በጣም ዝቅ ያለ ነው። የፕሬዚደንቱ ምርጫ በሚሆንበት ጊዜ በየአራት አመቱ፣ ሆኖም በዚህ ጊዜ ከማንኛውም በጣም ያነሰ ነበር። ሁለት ሶስተኛው የአሜሪካ መምረጥ የሚችል ሰው አልመረጠም። እና ይሄ እንግዲህ በተለይ በዚህ በሚድተርም ጊዜ በእድሜ ገፋ ገፋ ያሉ ሰዎች የሚመርጡበት ጊዜ ነው። ወጣቱ ይሄ ማይኖሪቲ ወይም አናሳ ብሔረሰብ የሚባለው ሴቶች፣ እነዚህ ብዙ አልተካፈሉም። ዴሞክራቶች በአጠቃላይ በአሳፍ አደራጃጀታቸው የመካከለኛውንና የአናሳ ገቢ ያላቸውን ከዛም የተለያዩ ብሔረሰብ አባሎች የሆኑትን ወገኖች የሚደግፉ ወይም የእነሱ ድጋፍ ያላቸው ሰዎች ናቸው ይባላል። ሪፐብሊካኖቹ ወይም ኮንሰርቫቲቭ የተባሉት ደግሞ በብዛት ሀብታሞቹ፣ ከዛም አልፎ ደግሞ የብዙሀኑ የነጮቹ ወይም አንግሎሳክሰን የሚባሉት የእነሱ ህብረተሰብ ድጋፍ ያለው ፓርቲ ነው ይባላል። ሆኖም ባለፉት ምርጫዎች ስድስት አመታት ውስጥ የዴሞክራት አመራር በተለይ ፕሬዚደንት ኦባማ ይመራ የነበረው የዴሞክራቲክ ሙቭመንት በጣም በጣም የሚያስገርም መንገድ ወጣቶችን፣ አናሳ ብሔረሰቦችን፣ ሴቶችን ከዛም አልፎ እነዚህ ኢንዲፔንደንት ናቸው የተባሉት በተለይ የተማሩትን ሰዎች አቅፎ የመጣ ትልቅ ንቅናቄ ይዞ የመጣ መሪ ነው እና ፕሬዚደንት ኦባማ በዚህ ሁኔታ በእውነት በጣም ሊደነቅ የሚገባ ሰው ነው። ሆኖም በ2008 በ2012 ሁለት ጊዜ ቢያሸንፍም በሚድተርም በሚባለው በ2010 እና 2012 ላይ የእሱ ፓርቲ 30 ቁጥር ነበረው። በተለይ በአሁኑ ጊዜ ትልቅ ዜና ሆኖ የተገኘበት ለመጀመሪያ ጊዜ ሪፐብሊካኖቹ የኮንግረሱንም የሴኔቱንም ማለት የምክር ቤቶችን ቤቶች በአብዛኛው በአብላጫ በመያዛቸው ዴሞክራቶቹ የፕሬዚደንቱን ቢሮ ብቻ ነው ያላቸው እና ይሄ ትልቅ መሰረታዊ ለውጥ አምጥቷል። እንግዲህ በትምህርት ደረጃ ምን ተማርን ብንል የአሜሪካ ምርጫ እና የሌላው ሀገር ምርጫ አንድ አይደለም። እዚህ ሀገር ምርጫውን ኮመርሻላይዝ አድርገውታል። ከ4-8 ቢሊዮን ብር ገንዘብ ወጥቷል ነው የሚባለው። ምርጫ በሚደረግበት ጊዜ በትንንሽ ከተማዎች ወይም በገጠር ያሉት ሰዎች እንኳን ለሚደረገው የቀበሌ ምርጫ የፓርቲው አፓራተስ ወይም ደጋፊዎች በብዙ ሚሊዮን ብር ገንዘብ የሚያጠፉበት ቦታ ነው። በዚህ ምክንያት ዴሞክራቶቹ ልክ ኦባማ በ2008 በ2012 እንዳደረገው ብዙሀኑን ወጣቱን የእሱን ደጋፊ የሆኑትን አናሳ ብሔረሰቦችን በተለይ የአፍሪካ የኤስያ እና የላቲን አሜሪካ ተወላጅነት ያላቸውን ወገኖች ለምርጫ እንዲወጡ የማደፋፈር ኃይሉ ዝቅ ያለ ነበር። ከሁሉ በጣም የሚያሳዝነው ደግሞ ዴሞክራቶቹ ራሳቸው የተለያየ አመለካከት አላቸው። ግራ ነክ ወይም ፕሮግረሲቭ የሚባሉት እና ደግሞ ኮንሰርቫቲቭ የሚባሉ አሉ። እነሱ ብዙሃኖቹ የፕሬዚደንት ኦባማን አሸናፊ የሆነውን የ6 ዓመት የእስራኤልን ጊዜ ታሪክና ውጤት እንደ መንደርደሪያ አድርገው መሄድ ሲገባቸው ኢኮኖሚው ተሻሽሎ ከወንድ የወደቀው ኢኮኖሚ የሀገሪቷ መኪናና ሌሎችም ፍጆታዎች እጅግ ተሻሽሎ የአሜሪካ ኢኮኖሚ ከዓለም ኢኮኖሚ በእውነት በጣም በሚገርም ሁኔታ ለውጥ ባሳየበት ጊዜ ያንን እንደ መንደርደሪያ አድርገው የሰራተኛው ቁጥር መጨመሩ፣ ስራ አጡ በጣም ከ10% ወደ 5% ዝቅ ማለቱ፣ ይህ ሁሉ ሆኖ የሰው የግል ህይወት የመግዛት አቅሙ ከፍ አላለም። ስለዚህ ብዙዎቹ ኢኮኖሚው ቢሻሻልም ለሀብታሞቹ ፊትንም ኢኮኖሚን ያቀለጡት እነዚህ የባንክና የፋይናንስ የገንዘብ አያያዝ ውስጥ ያሉ ሀብታሞች ባደረጉት ስህተት ነው። በትሪሊዮን ብር የተሰጠውም እርዳታ ለእነሱ ነው፣ ለባንኮቹ ነው በሚል መንፈስ ብዙሀኑ ህብረተሰብ ይሄ ኢኮኖሚ የኛ አይደለም፣ የሀብታሞቹ ኢኮኖሚ ነው፣ እኛን አልጠቀመንም የሚል ቅሬታ አለ። ፕሬዚደንት ኦባማ ደግሞ በጣም የሚገርም ለመጀመሪያ ጊዜ በአሜሪካ ታሪክ ውስጥ የጤና አሰራርን መሰረታዊ ለውጥ እንዲኖረው እና ብዙሀኑ ህብረተሰብ ተጠቃሚ እንዲሆን ያደረጉትንም እንኳን ተጠቃሚዎቹ እነዚሁ ገንዘብ የሌላቸው ገቢያቸው ዝቅተኛ የሆኑት በብዛት ነጮቹ ቢሆኑ እነዛ ነጮቹ የፕሬዚደንት ኦባማን በጎ ስራ ሳይደግፉ በራሳቸው ጥቅም ላይ በሚጎዳ መንገድ የዴሞክራትን አመለካከት ትተው በእውነት የማይጠቅማቸውን ስራቸውን ወደ ቻይና ወደ ውጭ ሀገር ለወሰዱባቸው ሀብታሞች በአጠቃላይ በጥቂት ሀብታሞች ገንዘብና የፖለቲካ ካምፔን ብዙሀኑ ዴሞክራቶችን ላይ መርጥ ይችላል። እንግዲህ ትምህርቱም እሺ
ይቅርታ በጣም ያው ከሰዓት ጋራ ስለምንታገል ነው የሰጡን ማብራሪያ በእርግጥ ሰፋ ያለ ነው፣ ግን አንዳንድ ነገሮችን ጭብጥ ማስያዝ አለብን ብዬ ስላሰብኩኝ ነው። እንግዲህ በአሁኑ ሰዓት ከምናየው ነገር በኮንግረስንም ሴነትንም የያዙት ሪፐብሊካንስ ናቸው እና ምርጫው በሪፐብሊካንስ አሸናፊነት ተጠናቋል ማለት ይቻላል። እዚህ ላይ አሁን መታየት ያለበት ነገር ኦኬ፣ ምርጫውን እንግዲህ ያው የምርጫ ጉዳይ ነው። አንደኛ የሚያስገርመው ነገር መምረጥ ካለበት ህዝብ 2/3 አልወጣም
የመረጠው አንድ ሶስተኛው ብቻ ነው መምረጥ የሚችለው አንድ ሱ ሆኖ ሁለተኛ ይሄ አሁን በኮንግረስና ሴናቱ በሪፐብሊካን መያዙ ለመጪው ዘመን ለአሜሪካ ህዝብ የሚያመጣው ብልጽግና ነው ወይስ ድህነት ነው? እንዴት ነው ለአብዛኛው አሜሪካ ህዝብ ምንድን ነው የመጪው ዘመን ተስፋ ምን ይመስላል?
ይሄ እንግዲህ ነው አንገብጋቢው ጥያቄ። ላለፉት 6 አመታት ሪፐብሊካኖቹ ፕሬዚደንት ኦባማ ከተመረጠ በኋላ እሱ ስራ እንዳይሰራ ያን ተርም ፕሬዚደንት ለማድረግ የጥቁር ተወላጅነት ስላለው ገናናነትና ተደማጭነት በታሪክም ጥሩ ቦታ እንዳይኖረው ብሎክ ሲያደርጉት ነበር ወይንም ስራ እንዳይሰራ ቢል እንዳይተላለፍ በአጠቃላይ በጣም መርዘኛ ሆነ ተቃዋሚ መንገድ ነበራቸው። በዚህ ምክንያት ገቨርንመንት ሸዳውን አድርገዋል ማለት ገንዘብ በጀት በመያዝ የመንግስት መስሪያ ቤት እንዲዘጋ አድርገዋል። ባጭሩ የኩርፊያ መንግስት ስርዓት ነበረ ሰውት። አሁን ግን ኮንግረስም ማለትም የህግ መወሰኛውንና ህግ አውጪውንም እነሱ ስለሚቆጣጠሩት ከፕሬዚደንት ኦባማ ጋር በመስማማት የህዝቡን ጥቅም የሚጠብቅ ለድሃው ህብረተሰብ በተለይ ብልጽግና የሚያመጣ ስራ ካልሰሩ የ2016 ምርጫ ባክፋየር ያደርግባቸዋል። ልክ አሁን እንደምናየ አሜሪካ በሁለት አመት መመራቸውም አጭር ነው ብዙ ለውጥ ይመጣልና ሪፐብሊካኖቹ ከፕሬዚደንት ኦባማ ጋር ተስማምተው አንኳር አንኳር የሆኑትን በኢኮኖሚ በኢሚግሬሽን እንዲህ አሁን ደግሞ በፎረን ፖሊሲ አካባቢ ባለው ሁኔታ በኤነርጂ እና በኢንፍራስትራክቸር ዲቨሎፕመንት አካባቢ ካልተባበሩ በዚች ሁለት አመት ህዝቡ ተገልብጦ ደግሞ ወደ ዴሞክራቶች ሊሄድ ይችላል። እና እስካሁን የምናየው ዛሬ በተለይ ፕሬዚደንቱ ቤተ መንግስት ጠርቶ መሪዎቹን በሚያነጋገርበት ጊዜ የነበረው ከንግግሩ በፊት በኋላ የእልህ ንግግር ነው። ፕሬዚደንት ኦባማ ካልሰራችሁ እንዳለፈው ጊዜ ብሎክ የምታደርጉ ከሆነ እኔ ኤግዜክቲቭ ኦርደር አለኝ የፕሬዚደንሻል ኦርደር አለኝ በዛ ስልጣን ተጠቅሜ መሰራት ያለበት እሰራለሁ ብሎ እልውት ገብቷል። እና ይሄ አሁን እቺ ሁለት አመት የእልህ ጊዜ ትመስላለች። ያም ሆኖ እንግዲህ እንደምታውቀው ይሄ የአሜሪካ ህብረተሰብ አንዱ ደስ የሚያሰኘው ይከታተላል የህዝቡን ጥቅም የማይጠብቅ አሰራር የሚሰራ ፕሬዚደንቱም ኦፊስ ይሁን ወይንም መወሰኛውም የምክር ቤቱም የሚያደርግ ከሆነ በሚቀጥለው ምርጫ ያሰናበታቸዋል። እና እኔ እንደ ማንኛውም ሰው ተስፋ አድርጋለሁ። ያ ተስፋ የምንድን ነው? ደግሞ ሪፐብሊካኖቹ ለራሳቸው ታሪክ ሲሉ መስራት ይጀምራሉ። ግን መሰረታዊ ትላልቅ ነገሮችን ያሰሩታል ብዬ ለመገመት ትንሽ ከባድ ነው። ሆኖም ፕሬዚደንቱ ለራሱ ሌጋሲ ሲል ኤግዜክቲቭ ኦርደር እየተጠቀመ አንዳንድ ለውጦችን የማምጣት ፕሬሽር ይኖራል ብዬ እገምታለሁ።
እሺ፣ በጣም አመሰግናለሁ ዶክተር በላይ። አድማቻችን እየተወያየን ያለ ነው ከዶክተር በላይ ሀብተየሱስ ጋር ነው። በዚህ ሳምንት በአሜሪካን አገር ስለተፈጸመው ወይም ደግሞ ስለተከናወነው ምርጫን በተመለከተ በአብዛኛው የኮንግረስና የሴናት ወንበር በሪፐብሊካኖች መያዝን በተመለከተ ለአሜሪካ የወደፊት እጣ ምን ያመጣል በሚል ነው ስንወያይ የነበረው። ፕሮግራማችንን መስማት ለምትፈልጉ አድማጮች በስልክ ሁልጊዜ ሰባቱንም ቀን ልታገኙ ትችላላችሁ። ይህንን ውይይት ማግኘት ከፈለጋችሁ በ712-432-9790 ቁጥሩ እንደገና ደግመዋለሁ፣ በ712-432-9790 ትደውሉና በቀጥታ ምንም አይነት የመግቢያ ቁጥር ሳያስፈልጋችሁ ፕሮግራማችንን መስማት ትችላላችሁ። በዚህ አጋጣሚ መልእክት ለመተው ጥያቄ ቢኖራችሁ አስተያየት ቢኖራችሁ ደግሞ 0ን ትጫናላችሁ። 0ን ስትጫኑ ወደ ድምጽ መቀበያ ሳጥናችን ይከታችኋል። የምትፈልጉትን መልእክት ታስቀምጣላችሁ። በተቻለን መጠን አድማጮች ምን ጠይቀው ድምጻችሁን ባየር ላይ እናስቀምጣለን፣ ጥያቄያችሁን ለሚመለከታቸው እንሰጣለን። ነገር ግን የሚሰጡ አስተያየቶች በሐሳብ ላይ የተመረኮዙ በመናስተላልፋቸው መራህ ግብሮች ላይ ተመረኮዙ መሆን አለባቸው። በግለሰብ ላይ የሚመረኮዙ አስተያየቶችን አናስተናግድም። ይሄንን ድምጽ መስጫ ሳጥናችን ስትገቡ እንደ መመሪያ አርገን ያስቀመጥነው ነው እንድታቁት እንፈልጋለን። ሐሳብ ላይ ከሆነ ግን በማንኛውም ሐሳብ መወያየት እንችላለን። ዶክተር በላይ እንግዲህ ካለችን ጊዜ አንጻር እቺ የመጨረሻ ጥያቄ ትሆናለች። ሪፐብሊካንና ዲሞክራትን በአብዛኛው ሲያጣላቸውና ሲያናቁራቸው የነበረው ጉዳይ የዚህ የኦባማ ኬር ጉዳይ ነው። አሁን አንዱ የሚፈራው ነገር ምናልባት ኦባማ ኬርን ሊያሳጥፉት ይችላሉ የሚባል ነገር አለ። ሁለተኛ ከዚሁ ጋርም ደግሞ ተያይዞ የኢሚግሬሽን ህግን በኢሚግሬሽን ጉዳዮች ላይ በስደተኞች ጉዳዮች ላይ ኦባማ የሚከተለውን አመራር እና አካሄድ በጣም ሪፐብሊካኖቹ አይወዱትም እና አሁን የሚመጣው ዘመን ትልቁ አጀንዳ የሚሆነው የኦባማ ኬር እና የኢሚግሬሽን ወይም የስደተኞች ጉዳይ ነው ይላሉ። በዚህ እርስዎ ይስማማሉ ወይ?
ይሄ እንግዲህ በጣም አንገብጋቢ ጥያቄ ነው። የፕሬዚደንት ኦባማ አመለካከት የብዙሀኑን በተለይ በኢኮኖሚ በኑሮ የተጎሳቆሉትን ወገኖች የእነሱን መብት ማስከበር ከዛም አልፎ በኢኮኖሚውም በሶሻል ህይወታቸውም የተሟላ ህይወት እንዲኖራቸው መሞከር ነው። ሪፐብሊካኖቹ ደግሞ ቀደም ብለው የመጡት ከአውሮፓ የመጡት አንግሎ ሳክሰን ወገኖች የድሮ ባለሀብታም የነበሩ የኢኮኖሚም ሆነ የሶሻል በብዛት የነበራቸው ሰዎች የነበሩ አሁን ግን ደግሞ ኢኮኖሚክ ክራይሲሱ በ2008 ሲመጣ ሁሉንም ነው ድሃ ያደረገው እና ይሄ ሁኔታ ለውጡ በሚመጣበት ጊዜ የመካፈል ስሜት ነጮች አካባቢ ወይንም በነዚህ ብሬሰንት ካነች አይታይም። ሆኖም ይሄ የኦባማ የጤና ፕሮግራም ወይም ኢንሹራንስ ስራ በብዛት የሚጠቅመው ድሃውን ነጮቹ ነው። ያም ሆኖ ነጮቹ ያላቸው ንቃተ ህሊና በራሳቸው ጥቅም ላይ ያላቸው ንቃተ ህሊና እና በብዙሀን በወገንተኝነት በመመሳጠር ወይም በመመሳሰል ከሀብታሞቹ ሪፐብሊካኖች ጋር ያላቸውን ግንኙነት በጣም በሚገርም መንገድ የግል ጥቅማቸውን ለቡድን ጥቅም አሳልፈው የሚሰጡበት ጊዜ ይመስላል። በኢሚግሬሽኑ አካባቢ ደግሞ ይሄ በአውሮፓም በአፍሪካም ያለ ጉዳይ ነው። የዓለም ኢኮኖሚ እየተናጋ ሲሄድ ህብረተሰብ የራሱን ኑሮ ለማሻሻል ከሀገር ሀገር ይዘዋወራል። አሁን ከአንተ ጋር ከመምጣት በፊት የፈረንሳይ 24/24 የሚለውን ፕሮግራም ሳይ ከአፍሪካ በተለይ ከኤርትራ አካባቢ ወደ ፈረንሳይ፣ ጣሊያን ሀገር የሚሄዱትን ወጣት ልጆች ፎቶግራፍና ፕሮግራም ስመለከት ነበር። የዚሁ አይነት ጉዳይ ደግሞ እዚሁ በላቲን አሜሪካ ያሉ የላቲን አሜሪካ ህጻናቶች ወጣቶች ሳይቀሩ በጣም አስከፊ በሆነ መንገድ በሜክሲኮ አልፈው ወደ አሜሪካ ለመግባት የሚመጡ አሉ። ከአሁን በፊትም የመጡት ወደ 11 ሚሊዮን የሚሆኑ የመኖሪያ ፈቃድ የሌላቸው በሚስጥር ተደብቀው የሚኖሩ እነዚሁ የላቲን ህብረተሰቦች ወይም እነዚህ ኔቲቭ አሜሪካንስ ምንላቸው አሉ። እንግዲህ አሁን የዓለም የዚህ የአሜሪካን የህዝብ ቁጥር ስንመለከት ከ50 ዓመት በኋላ ብዙሀኑ የአሜሪካ ህዝብ ነጭ ሳይሆን ከተለያዩ ብሔረሰብ የመጡ በተለይ እነዚህ ላቲን አሜሪካንስ የተባሉት ኔቲቭ አሜሪካኖቹ የሚበዙበት ዘመን ይሆናል። ለዛ ትራንዚሽን አስፈላጊ ዝግጅት ካልተደረገና እነዚህ የላቲን ወጣቶች ተምረው ብቁ አሜሪካን ካልሆኑ አሁን የሚያረጁት ነጮች የሚጦራቸው ሰው አያገኙም። ምክንያቱም እነዛ ሊጦራቸው የሚችሉትን ወጣቱን የላቲንና የማይኖሪቲ የዲፎሪ ኤዥያ ህብረተሰብ በትምህርት በተለያየ መንገድ ካልተደራጁ እነዚህ የነጮቹ በቁጥር እያነሱ ሽማግሌ እየሆኑ ሲሄዱ ልክ አሁን ጃፓን ውስጥ እንደምናየው እንደዚህም ስካንዲኔቪያን ሀገር እንደምናየው ይሄ ዴሞግራፊክ ጋፕ የሚባል ነገር አለ እና ይሄ ዴሞግራፊክ ጋፕ አሜሪካ ከመጣና የአሜሪካ ህብረተሰብ የራሱን ብዙሀኑን ወጣቱን ህብረተሰብ በስራ በትምህርት አንጾ ካላዘጋጀው አሜሪካ ወደ ድህነት የምታሽቆለቁልበት ደረጃ ሊደርስ ይችላል። በዛ አይነት ስንመለከተው የፕሬዚደንት ኦባማ አመለካከት ወጣቶችን፣ ህጻናቶችን በትምህርት በማነጽ ከዛም አልፎ ብዙሀኑን የወደፊት ቁጥር የሚይዙትን እነዚህ አናሳ ብሔረሰቦችን ከአፍሪካ፣ ከአስያ እና ከላቲን አሜሪካ የሚመጡትን ወጣቶች በትምህርት በኑሮ አንሶ የሚያረጁትን እንኳን ነጮች ለመጦር የሚችሉ ህብረተሰብ መፍጠር የሚቻልበትን ስርዓት ለመጣል ነው የሞከረው። እንግዲህ ይሄ ነው አሁን ትልቁ አንገብጋቢ ጉዳይ። በእኔ ግምት በመጨረሻ ላይ እውነቱ እየሰረጸ ሲመጣ ብዙሀኑን የሚያቅፍ በተለይ ወጣቱ ላይ የሚያተኩር ስርዓት መሰራቱ እንደሚያሸንፍ ጊዜ ጠብቆ የሚቀር አይመስለኝም። አሁን የስልጣን ጉዳይ ይመስላል። የኢኮኖሚውም ችግር ስላለ ፕሬሸር ያለ ይመስላል። ነገር ግን በመጨረሻ ላይ የዲሞግራፊክ ፕሮጀክሽን እንደማለት ወደፊቱን የአሜሪካ ህዝብ ቁጥር ወይንም ደግሞ የብሔር ብሔረሰብ ስብጥር በምንመለከትበት ጊዜ እነዚህ ዛሬ የተከለከሉት 1 ሚሊዮን በጨለማ ውስጥ ያሉት ወጣቶች ወደፊት አሜሪካን የሚወርሱት እነሱ ናቸው የሚያሉት እና በዚህ አይነት ስንመለከተው በመጨረሻ የአሜሪካ አመራር ዴሞክራቲ ሪፐብሊካን የሀገሩንና የራሱን ጥቅም ለመጠበቅ ሲል በተለይ በአሁኑ ጊዜ ብዙ ትልቅ ዳን ያለው እስከ 17 ትሪሊዮን ብር አለ። ያንን ለማስተካከል ሀብታሞቹ ሀብታቸውን ኢንዱስትሪውን እዚሁ አሜሪካ ኢንቨስት የሚያደርጉበት መንገድ ይከፈታል የሚል ተስፋ አለ። እንግዲህ የዴሞክራሲ ትልቁ ነገር ከጊዜ ወደ ጊዜ ይለወጣል። ዛሬ ያለው አመለካከት በሚቀጥለው አመት ከስድስት ወራት በኋላ ሊለወጥ ይችላል። ደስ የሚለው ትልቅ ትምህርት ነው ለኢትዮጵያም ለአፍሪካም ለዓለምም ብዬም ነው። ይሄ ሁሉ ሆኖ አሜሪካ አንድም ቦታ ሰው አልተገደለም፣ እስር ቤት ረብሻ አልነበረም። ያንን ምርጫ በሚደረግበት ጊዜ በተለይ ቨርጂኒያ እንዳየኸው ከ1% በታች ነው ልዩነት የነበረው። ያም ሆኖ የሪፐብሊካኑ ሰውዬ ተሸንፊያለሁ ብሎ ያለምንም ጭቅጭቅ ይህንን እንግዲህ ከበርኪና ፋሶ፣ ከአፍሪካ፣ ከረሽያ፣ ከአረቦቹ ሀገር ጋር ስናወዳድረው አሁንም ቢሆን አሜሪካ በአሰራር እጅግ የመጠቀ አመለካከት ያለው ህብረተሰብ መሆኑን የምንማርበት ነው። እኔ ተስፋ አደርጋለሁ ከዚህ የኢትዮጵያ የግንቦት ምርጫ ወጣቶች፣ የኢትዮጵያ ወጣቶች፣ የኢትዮጵያ ህዝብ ትልቅ ትምህርት ወስዶ ሰላማዊ በሆነ መንገድ የህዝቡን ድምፅ በሚከበርበት መንገድ የተሸነፈውም ሽንፈቱን ተቀብሎ ያሸነፈውም ደግሞ በትህትና የህዝቡ ድምፅ ተቀብሎ መስራት የሚችልበት እንደሚሆን እና ከአሜሪካ የምርጫ አሰጣጥ ስርዓቱ ብዙዎች የአፍሪካና በተለይ አረብ ሀገር ኢቨን የራሽያና ዩክሬን አካባቢ ያሉትን ቻይና የሚያዙት ሌሎች ሀገሮች ይማራሉ የሚል ትልቅ ተስፋ አለኝ።
በጣም በጣም አመሰግናለሁ ዶክተር በላይ። ደቂቃችን እያነሰ በመሆኑ እንግዲህ ግድ እዚህ ላይ ማክታት ስላለብኝ ነው። ትልቁ ነጥብ እንግዲህ ሪፐብሊካኖች ቅድም ያሉት አንድ ነጥብ አለ፣ ከኦባማ ጋር አብረው መስራት ካልቻሉ እርስዎ እንደገለጹት ባክፋየር ያደርግባቸውና ሌላ ጠባሳ በታሪካቸው ላይ ይፈጠርና ምናልባትም የፕሬዚዳንትነት ወንበራቸውን ሊያጡ ይችሉ ይሆናል። ስለዚህ ዞሮ ዞሮ አብረው መስራት እንደሚገባቸው ለራሳቸው ሲሉ አብረው መስራት እንደሚገባቸውና አሁን አናሳ ብሔረሰብ የሚባለው አሁን እንደ ዝቅተኛ ብሔረሰብ የሚታየው የመጪው የአሜሪካ ወራሽ እንደሆነ ትንበያም ነው በዚህ ላይ ያስቀመጡት እና ይህም መልካም ነገር ነው። እንግዲህ መጪውን ጊዜ አብረን እናያለን። ስለነበረን ጊዜ በጣም ነው የምናመሰግነው። በሚቀጥለው ሳምንት ደግሞ ሌላ ርዕስ ይዘን ለአድማጮቻችን እንቀርባለን። አመሰግናለሁ ዶክተር በላይ፣ መልካም ምሽት ይሁንልዎ።
በጣም እጅግ አመሰግናለሁ። እንግዲህ ከአሜሪካ ትምህርት የምንማረው በህዝብ ምርጫ መንቀሳቀስ ስርዓት ባለው መንገድ መንግስትንም አሰራርም አስተዳደርም መለወጥ እንደሚቻል የምንማርበት ጊዜ ነው እና እኔ እናንተም ኑሯችን እዚህ ስለሆነ የእኛ ልጆች የሚያድጉበትም በአሜሪካ ስለሆነ የፕሬዚደንት ኦባማ ሌጋሲ ውርስ ቅርስ ለልጆቻችን ተስፋ የሚከፍት እንደሚሆን ተስፋ አድርጋለሁ።
እሺ፣ መልካም ምሽት እመኝሎታለሁ። መልካም ጊዜ እመኝሎታለሁ። አመሰግናለሁ።
ደህና ሁኑልኝ።
እንግዲህ ሰዓታችን እየተጠናቀቀ ነው አድማጮች። ፕሮግራማችንን ለመከታተል እድል ያላገኛችሁ ያለፉትን ፕሮግራማችንን ለማግኘት www.ethiopianthisweek.com እና ethioonyoutube.com በመግባትና ከዚህም በተጨማሪ በፌስቡክ አድራሻችን ልታገኙን ትችላላችሁ። በድጋሚ ፕሮግራማችንን ስፖንሰር ለማድረግ ወይንም እዚህ አካባቢ በቀላሉ የማታገኟቸውን እቃዎች ለማዘዝና የራሳችሁንም እቃዎች ለመሸጥ ከፈለጋችሁ ለዚህ ያዘጋጀነው ፔጅ ስላለ ያንን መጠቀም ትችላላችሁ። እስከ ሳምንት ቸርን ሰንብት እያልን እንሰናበታለን።